ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
አንዳንድ ቃዎች አንዳንድ ለምሳሌ ብዙ ቃዎች ለካውንት አገልግሎት እየተደረገ ይመጣሉ። አንዳንድ ፓርታቸው ይጎላል። እሱም ፓርት ስክሪን ጋርደን ብንተክልና ፋንክሽናል ለማድረገው ግን ልንቀርፈው እንችላለን። ለዚህ በሚሆኑ ዲቫይሶች በዛ ሀሳብ ነው የትሪዲፍልግ የተጀመረው።
የሰማናት ዶክተር ሳልሳዊ ተስፋዬ ነው። ቻይ የተባለው የተለያዩ ጤና ምርመራ መሳሪያ መለዋወጫዎችን በ3D ህትመት በመጠቀም መልሶ አገልግሎት ላይ እንዲውሉ የሚያደርግ ተቋም መስራቾች መካከል አንዷ ናት። ሙሉ ጉዳይ በምሽቱ ይደመጣል። እኚህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። ከሁሉ አስቀድመን በትናንትናው ዕለት የተለየንን እውቁን ድምፃዊ አሊ ቢራን እንዘክራለን። በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ስም ከሚሰጣቸው የሙዚቃ ሰዎች መካከል አንዱ የሆነው ድምፃዊ አሊ ቢራ በትናንትናው ዕለት ከዚህ ዓለም መለየቱ ተሰምቷል። ዘመን በማይሽራቸው በተለይ በኦሮምኛ ቋንቋ ባዜማቸው ስራዎቹ የሚታወሰው አሊ ቢራን ህልፈትና በሙዚቃው ዓለም ስለተወው አሻራ የበለጠ ለማወቅ እንዲያግዘን ባልደረባዬን ገልሞ ዳዊትን በስልክ መስመር ላይ ጋብዣለሁ። ገልሞ እንደምን ዋልሃል?
እግዚአብሔር ይመስገን። እንዴት ናቸው?
ይመስገነው በጣም ደህና ነኝ። እንግዲህ ዛሬ ቀደም ባሉት ሰዓታት እውቁ ድምፃዊ አሊ ቢራ ቤት ተገኝተህ ከወዳጅ ከዘመድ ጋር ሀዘኑን ተካፍለሃል። ስለ አሊ ብሎም ከአሊ ህልፈት ጋር ስለተገናኙ ጉዳዮች የተወሰኑ መረጃዎችን አስቀድመህ ለአድማጮች ብታጋራልን።
እሺ። እንግዲህ አንተም እንዳልከው እቁና ታላቁ ድምፃዊ አሊ ቢራ ትናንትና ነው ህይወቱ ያለፈው። እንግዲህ አሊ ላለፉት ወራት በአዳማ ሜዲካል ጀነራል ሆስፒታል ተመላልሶ ሲታከም ነበር እና ላለፉት አንድ ወር ማለትም 4 ሳምንታት እዛ ሆስፒታል ቆይቶ ነበር ሲታከም የነበረው። እንግዲህ ምሽት 1:30 አካባቢ ሲደርስ ህይወቱ ሊያልፍ ትችላለች። ያንን በቦታው ሄጄ የከተማ ነዋሪዎች እዛ ተገኝተው የአዳማ ከተማ ነዋሪዎች ብቻ ሳይሆኑ አድናቂዎቹ፣ የሙያ አጋሮች እና ሌሎች ሰዎችም የአዳማ ጀነራል ሆስፒታል በመገኘት ሀዘናቸውን ሲገልጹ እንደነበረ ተሳፈው እያለ ዛሬም እንግዲህ ጠዋት ወደ ቢሾፍቱ ነው የመጣው እሱ ከዛ በኋላ የከተማ ነዋሪዎች የተለያዩ ሰዎች መጥተው አይኑን ይዛ ነው ያለት እና ብዙ ሰዎች መጥተው ሀዘናቸውን በመግለጫ ናቸው ቤት
ገልሞ እንግዲህ እንደሚታወቀው አሊ የ13 ዓመት ታዳጊ ልጅ እያለ ነው አፍረን ቀሎ የሚባለውን የኦሮምኛ የሙዚቃ ቡድን በመቀላቀል የሙዚቃ ጉዞውን የጀመረው። ከ50 ዓመታት ባላነሰ ቆይታው የራሱን አሻራ የተወ ሙዚቀኛ እንደሆነም ይነገራል። በኢትዮጵያ ሙዚቃ ውስጥ ያለውን ፋይዳ ያለውን አሻራ እንዴት ትገመግመዋለህ?
እንግዲህ አሊም እንግዲህ ይሄ በጣም ትልቅ ጥያቄ ነው። አሊም በአንድ ደቂቃ በሁለት ደቂቃ ገምግሞ የሚጨርስ ሰው አይደለም። በጣም ሰፊ ስራዎችን የሰራ ሰው ነው። ለአነሳል የምፈልገው አንተም እንደገለጸው አፍረን ቀሎ የሚባል ትልቅ የሙዚቃ ቡድን ነበረ በምስራቅ ኢትዮጵያ። እነሱ በአፋኛ እንዲሁም በአድረኛ አንዳንድ አልፎ አልፎም በአማርኛ እያሱ ነበረ። በተለይ ግን በአማርኛ ነበር ዘፈኖቻችን ሲያቀርበ በአፋን ሆኖ ነበር ዘፈኖቻችን ሲያቀርበ ነበረው። እዛ ውስጥ አንድ አቡበከር ሙሳና አሊ ቢራን አንድ ላይ ማንሳት ይፈልጋል። አቡበከር ሙሳ በዜማና በግጥም ደራሲነት በጣም ትልቅ ቦታ የነበረ ሰው ነው። አሊ ደግሞ እሱ የሰራውን አንስቶ በድምፅ ወደ ፊት በማውጣት ከፍተኛውን ስራ ሲሰራ የነበረ ትልቁ ድምፃዊ ነው እና እዚጋ ማንሳት የሚፈልገው አሊ የአፋኖሞ ዘፋኝ ቢሆንም በአራት ቋንቋዎች በአድርኛ፣ በአረብኛ፣ በአፋኖሞ እና በአማርኛ ዜማ ጽፏል፣ ግጥም ጽፏል፣ ዜማ ደርሷል፣ ይህ ስራ ይቀጥላል። እና አሊ እንግዲህ በአፋኖሞ ሙዚቃ ውስጥ ያለ ሰው ቢሆንም አፋኖሞ ውስጥ ብቻ ከተው የምታዘ ብቻ አይደለም እና ለብዙ አድማጮች የደረሰ ወደ ሰሜን ኢትዮጵያ ክልል የተሄደውን ኦሮምኛን ወይም አፋኖሞን ላይሰሙ ይችላሉ። ግን ያሊን ዘፈን ከልብ ይወዳሉ፣ ከልብ ይሰማሉ እና ሰሜን ኢትዮጵያ ክልል ብቻ አይደለም፣ ሌላ ኢትዮጵያ ክልልም ወደ ኢትዮጵያ ክልልም ስትወጣ በኬንያ፣ በሶማሌ እንደውም በምዕራብ ሀገር፣ በአረብ ሀገር ብዙ የሚታወቅ ሰው ነው እና እንዲህ በድንበር እየተከለለ ሰው አይደለም አሊ ቢራ። እና ሰፊ ስራዎችን የሰራ ትልቅ ሰው ነው እና ሙዚቃዎቹና ስራዎቹ የእሱን ህይወት ይናገራሉ።
መልካም። ሌላው ገለሙ እንግዲህ እንደሚታወቀው አሊ ለወጣት ሙዚቀኞች ተምሳሌ የሆነ የሙዚቃ ሰው እንደሆነ ይታወቃል። በቅርብ ዓመታት ደግሞ ከወጣት የሙዚቃ ስራዎች ሰዎች ጋር በመተባበር አዳዲስ ስራዎችንም ሲያስደምጠን ነበረ። እንግዲህ ወዳጅ ዘመድን ለማጽናናት በዚያ ያገኘቻቸው ወጣት የሙዚቃ ሰዎች በአጠቃላይ ሙዚቃ ሰዎች ካሉ ከዚህ ጋር በተያያዘ በተለይ ደግሞ በወጣት ሙዚቀኞች ዘንድ ስላለው ስፍራ የነገሩ ነገር ካለ የተወሰነውን ብታጋራን።
ብዙዎቹ ወጣቶችም እዛ ይታሉ። አሁን ያለውበት ቦታ ራሷም እዛ ቤቷ ተደብደው ተማሪዎች መጥተው እሱን ለእሱ ሀዘናቸውን ገልጸው ነበረ። እነሱን ጠይቄያቸው ነበረ። አሊ ለእነሱ በጣም ትልቅ ውለታ እንደዋለ የሚማሩበትን ቋንቋ ራሱ ያኔ እንግዲህ በአፋን ኦሮሞ በመንግስት መዋቅር ውስጥ በጥቅም ላይ የዋለው ቋንቋ አልነበረም። አስቦ ያን ጊዜ በመንግስት መዋቅር ውስጥ ያሉ ነበርን አንድን ቋንቋ በሱ ዘፍነ ሰዎች ጋር መድረስ እና እንዲህ ይህን የሚያክል ጠጽኖ መፍጠር እና ለትውልድ መንገድ መፍጠርም እነሱ አንስቶልኛል እና እሱ ያኔ ያንን ነገር ጋር ብኖር እኛ እዚህ ላንደርስ የምንችል ነበረ የሚል ነገር አንስቶልኛል። ወጣቶቹ ሌሎቹ ዘፋኞች ያገኙት ሄለንበሬን እና ጋሽ መሐመድ አህመድን ያገኘቸው። ሄለንበሬ እንግዲህ ወጣት ድምፃዊ ናት። ቅርብ ጊዜ ከእሱ ጋር አንድ ነጠላ ዜማ ለቀው ነበር እና እሷ ከእሱ ጋር በመተዋወቋ እና በመጫቷ በጣም እድለኛ መሆኗን ከልብ እንዳዘንኩም ገልጻልናለች። እሱን ወደ በኋላ ላይ ለዝግጅት ላችን በምንልከው ለገበያ የምናነሳው ይሆናል። ሌላ ደግሞ ጋሽ መሐመድን እዛ አግኝቼው ነበር። በነገራችን ላይ አሊ ብራ ለጋሽ መሐመድ፣ ለጥላሁን ገሰሰ፣ ለካሱ ተሰማ፣ ለፍሬም ታምሩና ሌሎች ዘፋኞችም ዜማና ግጥም ደርሶ ሰጥቷቸዋል እና በጣም ከል የልብ ወዳጆች ናቸው ጋሽ መሐመድ አህመድና አሊ ብራ። ተመላልሶም ሲጠይቁት እንደነበረ እና ያን ነገር አንስቶልናል። በጣም አዘን ውስጥ ሆነ ነው ያገኘኋቸው እና ብዙ ሰዎችን አግኝቼ ሳዋራቸው ሀዘናቸው ጥልቅ እንደሆነ፣ ብዙ ትልቅ ሰውን እንዳጡ፣ ጓደኛቸውን መካሪያቸውን እንዳጡ ነው ያነሱልኝ። አብታሙ
እጅግ በጣም አመሰግናለሁ። ገልሞ ዳዊት በ72 ዓመቱ ከዚህ ዓለም በሞት የተለየውን እውቁን ድምፃዊ አሊ ብራን በተመለከተ አካፈልከን ሀሳብ ሁሉ በእጅጉ አመስጋኞች ነን። መልካም ቀን ይሁንልህ።
ለአንተ መልካም ቀን ይሁንልህ። በጣም አመሰግናለሁ።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። ቻይ ከ2 ዓመታት በፊት በቅዱስ ጳውሎስ ሆስፒታል ውስጥ የተጀመረ የጤና ሽግግርና ምርመራ ላይ የሚሰራ ቡድን ነው። ቻይ የተለያዩ የጤና ምርመራ መሳሪያ መለዋወጫዎችን በ3D ህትመት በመጠቀም መልሶ አገልግሎት ላይ እንዲውሉ በማድረግ ችግሮችን ለመቅረፍም እየሰራ ይገኛል። ኤደን ገረሙ ከተቋሙ መስራቾች መካከል አንዱ የሆነችውን ዶክተር ሳልሳዊት ተስፋዬን አነጋግራለች። በመቀጠል ይሰማል።
ሳልሰ ኢንተርፌስ ይባላለሁ። ሜዲካል ዶክተር ነኝ፣ ግን ዲጂታል ሄልዝ እና ኢኖቬሽን ላይ ነው የሚሰራው እና እኔም አመሰግናለሁ ስለተጋበዝኩ።
እሺ ሰልሳዊት፣ እኔም በጣም ነው የማመሰግነው በድጋሚ። ያው እንግዲህ ዛሬ የተገናኘ ነው ቻይ የተሰኘ በህክምና ፈጠራ ላይ የሚሰራ በተለይም ደግሞ 3D በተሰኘ ፈጠራ ላይ የሚሰራ ተቋም አላችሁ እና በሱ ዙሪያ ነው። ግን እንደው ለመረዳት ያህል በ3D የሚሰራ የህክምና መሳሪያ ወይም ደግሞ የፈጠራ ስራ ማለት ምን ማለት ነው? እስቲ ያንን አብራርተሽልን ከዛን ጀምር።
ቻይ ማለት ፎር ሄልት ኬር ኢኖቬሽን ነው አብዜሽን፣ ግን በአማርኛም ቻይ መቻልም ወይም አብል መሆንን እንዲያሳይ የተሰየመ ስያሜ ነው። አክቹሊ ኮርነር መሆኑ ደግሞ ያው የብዙ ዲሲፕሊኖች ኢንተርሴክሽን መሆኑ ፎከሱ ምንም ሄድ ላይ ቢሆን፣ ግን የብዙ ዲሲፕሊኖች የኢንጂነሪንግም፣ የቴክኖሎጂ ላይክ የኮምፒውተር ሳይንስ፣ የሜዲሲኑ ሴክተሮች ተገናኝተው የሚሰሩበት ስፔስ ነው። የተፈጠረው ቤዚክሊ አቤት ሆስፒታል ሲንስ ኮቪድ ነው። ከኮቪድ በፊት ቴክኖሎጂ አሁን እንደ ላግዣሪ ነበረ የሚታየው፣ ግን አፍተር ኮቪድ በጣም ብዙ ጋፖች ሚሳሉ ትምህርት ቆም ኦንላይን መማርን የተለያዩ አይነት ኦፖርቹኒቲዎችን ፈጥሮልናል። ስለዚህ በዛ መሰረት ነው ሀሳቡ የተነሳው። ያላየናቸውን መንገዶች የምናይበት የተለያዩ ሴክተሮች ደግሞ መጥተው ጋብዘናቸው ሄልዝ ላይ የሚያዩትን ግንጭሰቶች እነሱ በኦቪየስ ለእነሱ በጣም ግልጽ በሆነ መልክ ሊቀረፍ የሚችል የኛን ችግር የምናይበት አንዲት ስፔስ ነች። ቴቻይ ማለት ግሪት እያደረገም ያለው ለሆስፒታሉ ነው፣ ግን ወደፊት እንደ ማዘር ካምፓኒ ሆኖ ብዙ ፕሮጀክቶች ስሩ ያለው እንትን ነው የሚሆነው ማለት ስፔስ ነው የሚሆነው ማለት ነው። እና ከረንትሊ እንዳልሽው 3D ፕሪንቲንግ ላይ ነው እየሰራን ያለ ነው። 3D ፕሪንቲንግ እንግዲህ ከፌሎ ኢንጂነሪንግ ተማሪዎች ወይም ኢንጂነር ጓደኞች ምናምን ያየነው ቴክኖሎጂ ነው ወይም ዝም ብሎ አሻንጉሊት ምናምን ነው ፕሪንት ይደረግበት የምናየው። አንዳንድ ቦታዎችም ትልልቅ ኢንስቲቱቶችም ላይ ሪሰርች እና ዲቨሎፕመንት ይሰራሉ። ስለ ስካች ፕሪንት እስከማድረግ ድረስ የደረሱበትም ቤቶች አሉ፣ ላይክ በጣም አድቫንስ በሆኑት አገሮች ላይ ማለት ነው። እኛ ጋር ግን ይህንን እንዴት ዩቲላይዝ ማድረግ እንችላለን የሚለውን ጥያቄ የጠየቅን እና አንዳንድ እቃዎች አንዳንዴ ለምሳሌ ብዙ እቃዎች ከውጭ ሀገር ዶኔት ተደርገው ይመጣሉ። አንዳንዴ ፓርታቸው ይጎላል። እሱን ፓርት ፕሪንት አድርገን ብንተክል እና ፋንክሽናል ብናረገው ግን ልንቀርፈው እንችላለን። ላይ ግን በሚሆኑ ዲቫይሶች በዛ ሀሳብ ነው የ3D ፕሪንቲንግ ሆነ የተጀመረው እና አሁንም በጣም 3D ፕሪንቲንግ ላይ አንዳንድ ለምሳሌ ለፒል ጋይድ ግራይንደሮች፣ የፌቶስኮፕ አንዳንድ የሜዲካል ኢኩዊፕመንቶችን ለፕሪንት ለማድረግ ሞክረናል። በተጨማሪ ደግሞ እስከ ኢምፕላንት ራሱ እያስተዝንበት ያለው ሁኔታ ላይ ያለ ነው። አሁን ትንሽ ሪሰርች እየጀመርን በመጀመር ላይ ነን። አሁን
አስቀድመሽ እንደነገርሽኝ እንግዲህ የተለያየ የሙያ ዘርፍ ላይ ያላችሁ ወጣቶች ናችሁ ወደዚህ ነገር የመጣችሁት። ግን እንደው ይሄ ኮርነር እንዲፈጠር ወይም ደግሞ ይሄንን ጥድፍ መስረታችሁ ወደ ስራ እንድትመጡ ያነሳሳችሁ የመጀመሪያው ነገር ምን ነበረ?
እንግዲህ አንድ ልለው የምችለው ነገር እዚህ ላይ የሁሉም ነገር ኢንስፓይሬሽን የነበረው ችግራችን ነው። የኮቪድ መሸቀር እና በኮቪድ ጊዜ የነበረው የመሳሪያዎች እጥረት ነው። በድሮ ጊዜ ወደኛ እርዳታ ሲልኩልን የነበሩ ሀገሮች ልክ እንደኛ ተቸግረው እኛን መርዳት አልቻሉ። ስለዚህ እኛም ራሳችንን መርዳት አለብን በሚል የተነሳ ነው። ስለዚህ የዛን ጊዜ የግለሰብ መከላከያ እቃዎችን ምናምን እዛ ሆስፒታል ውስጥ ለማምረት ሞክረን ነበረ። በትምህርት አኳያው ደግሞ ትምህርት የሚማሩ ሐኪሞችና ነርሶች ሲቋረጥ ያው መሰብሰብ ስለማይቻል ኦንላይን ፕላትፎርም ይፈጥረን እዛ ላይ እንዲማሩ ለማድረግ ሞክረናል። ይሄ በሙሉ የመጣው ያው ባለን ብቻ እንዴት ችግራችን እንፍታው ለሚል ነው የጀመረው ነበረ ያል
ብዙ ጊዜ አሁን 3D ህትመት ወይም ደግሞ ባለ 3 ማዕዘን ህትመት ሲባል ለብዙ ሰው ግልጽ አይደለም። በተለይም ደግሞ የምናየው እቃ በተለምዶ ማይካ የሚባለውን አይነት እቃ የሚመስል ነገር ነው የሚወጣው ተሰርቶ ሲወጣ የምናየውና አንቺ እንደነገርሽኝ ደግሞ ሰው ሰውነት ውስጥ ሊገባ እስከሚችል ንቅለ ተከላ ተደርጎ እንደሚገባ መሳሪያ ድረስ ሁሉ ሊመረትበት የሚችልበት አይነት የፈጠራ ዘርፍ ነውና ይሄ ነገር ምን ያህል አስተማማኝ ነው? ምን አይነት ምርምሮችስ ነው የሚደረጉበት?
ዳይሜንሽን ህትመት ቴክኖሎጂ የሚባለውን ስንነሳ ያው ወረቀት የሁለት ዳይሜንሽን ህትመት ቴክኖሎጂ ነው። ምን ማለት ነው? ወይ ዋይ አክሲስ ይኖራል ወይ ኤክስ አክሲስ ይኖራል። በቃ እንደ ወረቀት በሁለት ዳይሜንሽን ብቻ ነው የምናየው። ልክ 3D ሲሆን ወይም 3 ዳይሜንሽን ሲሆን ደግሞ ወረቀቱ ላይ አንድ ፍራስ ብናቆም አይነት ነገር ነው። በሁሉም አቅጣጫ እንደ ማንኛውም እቃ የሚያዝ የሚጨበጥ አድርጎ ፕሪንት አድርጎ የሚያወጣ ወይም አትሞ የሚያወጣ ማሽን ነው ማለት ነው። የቴክኖሎጂ የሚጠቀመው እንግዲህ በአሁኑ ሰዓት እኛ የተጠቀምነው ያለነው የፕሪንተር አይነት ፒኤል የሚባል የፕላስቲክ ፊላመንት የሚጠቀም ፕሪንተር እየተጠቀምን ያለ ነው። ግን በዓለም ብቻ በጣም የተለያዩ አይነት ብዙ አይነት ፕሪንተሮች አሉ። ይዘን የስቲል የብረት ራሱ ፕሪንት የሚያደርጉ አይነት ማሽኖች አሉ፣ በጣም አድቫንስ በሆነ መልኩ ማለት ነው። አሁን እየተጠቀምን ያለ ነው በእርግጥ ከትንሹ ነው ለመነሳት ያሰብነው። ይችል ምን ማለት ነው? ለምሳሌ የሚጎሉ እቃዎች ወይም ደግሞ እጅ ስብራቸውን ሲኖር ከላይ የሚጠቀለሉ በፋሻው ምትክ በ3D ፕሪንት የታተመ ፋሻ አይነት ለመስራት ምክንያቱም በክብደቱ ስለሚቀል የተለያዩ አይነት ጥቅሞች ስለሚያስጠቅም ነው። ዘዱ ከኢንጂነሮች ጋር ከቴክኖሎጂን ከሚያውቁ ሰዎች ጋር አብረን ሆነን ይህን ነው እየተመራመርን ነው ያለ ነው። በአሁኑ ጊዜ ምንም ነገር በሀገሪቷም ደረጃ በኤፍዲኤም ደረጃ አፕሩቭድ ሆኖ ወይም ተቀባይነት ኑሮት ስራ ላይ የዋለ ነገር የለም። ግን ሁሉም ነገር ስራ ላይ ከመዋሉ በፊት እንደሚኖረው ምርምርና ጥናት አሁን ትኩረት አድርገን እየሰራን ያለ ነው። ኢምፕላንትም ያለው ነገር ለምሳሌ በአደጋ ምክንያት አንድ ሰው ስ በተለይኛ ሆስፒታል ውስጥ የሚመጡ ካንች ከዶክተር የሚመጡት ወጣት ናቸው። በመኪና አደጋ በተለይ በጣም ይበዛል። ስለዚህ የጭንቅላታቸውን ቀን የመጎዳት እንትን በጣም ብዙ እናያለን። ስለዚህ እሱን ሪፌሽ ለማድረግ ወይም ለመመለስ የሚጠቀሙት ሌላ የሆነ ዱቄት የመሰለ ሌላ ማቴሪያል አለ። ቴክኒካል አለም ነው ማለት ነው። ግን እሱ ትንሽ አፍከሰው ገቢ ጋር አይመጣጠንም። እንደ ኦፕሽን እንደ አማራጭ ትሪ ሰዎችን ብንጠቀም በሚል ጥያቄ ነው ይሄን ጥናት እያደረግን ያለ ነው። ተቀባይነት ኖሮት ውስጥ የሚቀጥል ድረስ ላይ ረጅም ዓመት የሚፈጅ ናትና ምርምር ያስፈልገዋል። ግን በዛው ልክ አሁን ኦፕሬሽን ክፍል ውስጥ ገብቶኝ ስለ ሐኪሞቹን ይህንን ቴክኖሎጂ ስናስታውቃቸው እንዲህ እንደውም ይህንን ፕሪንት አርግልኝ እንደውም ያለ የሚመጡትን ከረንትሊ እቃዎቹ ላይ ነው አሁን ሪሰርቹን ፎከስ እያደረግን ያለ ነው። ያኛው ሞር ያው ሰውነት ውስጥ የሚገባ ስለሆነ እንዳልሽ ረጅም ጥናትና የብዙ ተቋሞችና የብዙ አካሎች ምሁራን ያስፈልጋሉ። ስለዚህ በቀጣም የሆነ ሁሉም ሰው የሚማርበት ስፔስ ላይክ ፊቸር
በግል ከተሞከሩ እቃዎች እናንተ እንግዲህ ለህክምና ባለሙያዎች ከሰጣችኋቸው ያገኛችኋቸው ምላሾች ምን ይመስላሉ?
አንዳንድ እቃዎች አሉ የሰጠናቸው፣ ለምሳሌ እንደ ክኒ ማድጋጃ ወይም ፒል ክራሸር ወይም ግራይንደር የሚባለው ነገር ማለት ነው። እሱን ሞክረውታል። እዛ ላይ ብዙም ላይክ አሁን እየሰራንበት ያለነው መንገድ በወረቀት ስቀጡ በድንጋይ መቀጥቀጥ ላይ ነው። አሁን አንድ ሲስተም እንደዛ ነው እያደረግን ያለን። ምንም የለም ይህንን ለመስራት የሚጠቅም መሳሪያ። ስለዚህ እሱን ፒል አድርገን የፈጠና ጥሩ ተመላሽነት አለው። ግን ያው ስቲል አንዳንድ ስፔሻሊስቶች የእቃውን ስቴሪሊቲ ወይም ንጽህናውን ምናምን ጥያቄ ውስጥ ያስገባሉ። ይህንን በበለጠ ብናየው እያሉ ፊድባክ ይሰጡናል። ሌላኛው ደግሞ የኦፕሬሽን ክፍል ሰርጅኖቹ ኦፕሬሽን ሲሰሩ የሚያዩበት ላይት አለች፣ መብራት አለች። እሷን መያዣ እጀታው አለች እና ብዙ ጊዜ እጀታዋ ትሰበራለች ሆስፒታል ውስጥ። እዛው በራሳቸው በዋር ውስጥ ያሉ ስታፎችን እየተጠየቀ ሪኩዌስት ነው ጠይቀን እኛም ፕሪንት አደረግንላቸው። ጥሩ ነው ዘይ ፕሪንት የወጣው ጥሩ ነው፣ ግን ማሽን ላይ ፊት ለማድረግ ሜጀርመንት ላይ ያዛባነው ነገር ካለ እሱን ድጋሚ ማየት ይኖርና ድጋሚ ደግሞ ፕሪንት ማድረግ ይኖርብናል ማለት። ስለዚህ እንደ ትራያል ኤንድ ኤረር አይነት ነገር ነው። ወይ ምላሽ ተቀብለን ነው ሙሉ በሙሉ ፋንክሽን ለማድረግ የምንጠብቀው፣ ምክንያቱም በመጨረሻ እነሱ ነው ሊያገለግል የሚገባው። እነሱን ካልተመቻቸው እኛ ነው በቃ እኛ ደግሞ ከመጀመሪያው ነው የምንጀምረው። ካፍኔ ወይም የሚጠቀመውን የልኬ ወርከሮችን መሰረት አድርገን ተነስተን ነው ስራዎቹ የምንቀጥለው ማለት ነው። በተረፈ ለመንግስትም የግሎችም ስቴክሆልደሮችም ኮምባይን አድርገን አንድ መሬት የሚወርድ ነገር ለማምጣት ነው ስል አላማችን። ከተሳካልንም ይሄ በዚህ ነው መግፋት የምንጀምረው። በተጨማሪ ደግሞ አንድ ኢምፖርታንት ነገር ነብን ነገር ከኮቪድም ኤራ ላይ የተማርነው ነገር ምንድን ነው፣ በእርዳታ የሚገኝ ገንዘብም ሆነ እቃ ዘላቂነታቸው ጥርጥር ውስጥ እንደሚገባ በጣም ያየንበት ጊዜ ነበረ ኮቪድ ላይ ማለት ነው። ስለዚህ የሆነ ነገር አለመቻች ብሎ እንደ ኮቪድም ሆነ እንደሌላ ጦርነት ሲፈጠር እኛ ሙሉ በሙሉ እነሱ ጀርባ ላይ እንደሆንም ያስተዋል። ስለዚህ አሁን በምንሰራቸው ነገሮች በሙሉ ከመጀመሪያው የጀመርን በራሳችን መንገድ የእነሱን እርዳታም ተቀብለን ግን የምናውልበት ቦታ እኛን በዘለቄታው የሚረዳን እንጂ አሁን አንድ ፕሮጀክት ተጀምሮ ከሁለት ዓመት በኋላ ፌዛው ሲያደርግ እንደነበረው አገሪቷ እንደነበረችው የሚቀጥል ከሆነ ብዙ እያዋጣን እንዳልሆነ ከረተናበረው ማቴሪያሉ ማግኘት እንችላለን፣ ይህ ፕሮሰስ ማድረግ እንችላለን። መንግስት በዚህ በምንመኩ ያግበናል፣ ፕራይቬቶች በምን በኩል እንደስ ማድረግ ይችላሉ እኛ ጋር የሚለውን እና ኮንትራክት ለማድረግ እና ከዚህ ለመነሳት ነው እየሞከርን ያለ ነው። ይሄ ስራ አጥ በሞላበት ሀገር ላይ ሆነ ምናምን ምንምን ማሰብ አለብን የሚለውን እያሰብን እየሰራን ያለ ነው። ተስፋ እናደርጋለን ስኬታማ እንሆናለን ብለን።
እሺ ሳልሳዊት በጣም ነው የማመሰግነው ከአሜሪካ ድምጽ ጋር ለነበረች ቆይታ።
እኔም በጣም አመሰግናለሁ።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ከሰኞ እስከ አርብ ድረስ የሚተላለፍ ወጣቶች ላይ ትኩረቱን ያደረገ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። በነገራችን ላይ ማናቸውንም ማስተያየቶች ወይም ጥቆማዎች ለእኛ ማድረስ ብትፈልጉ የት እንደምታገኙ የሚጠቁማችሁን መልእክት ሰምተን እንመለሳለን።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
እንኳን ተመለሳችሁ አድማጮቻችን፣ እንዲሁም ተመልካቾቻችን። በመቀጠል የሚቀርበው በኬኔዲ አባተ እየተዘጋጀ የሚቀርበው ሳምንታዊው የስፖርት መሰናዶ ነው። ኬኔዲ ለዛሬ በሱዳን እየተካሄደ ባለው የሴካፋ ዞን ከ20 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር የኢትዮጵያ ብሔራዊ ቡድን ለግማሽ ፍጻሜ ማለፉን ትናንት በኒውዮርክ በተካሄደ የማራቶን ውድድር በሁለቱም ጾታ ኬንያውያን አትሌቶች ማሸነፋቸውን፣ ኢትዮጵያውያን የሜዳሊያ ሰንጠረዥ ውስጥ መግባታቸውን፣ ፊፋ በዓለም ዋንጫ የሚሳተፉ ቡድኖች ፖለቲካዊ ጉዳዮችን ትተው እግር ኳስ ላይ ብቻ እንዲያተኩሩ ማሳሰቢያ ስለመስጠቱና ሌሎች ጉዳዮችን ያካተተ ዘገባ በመቀጠል ያቀርብልናል።
በሱዳን እየተካሄደ ባለው የሴካፋ ዞን ከ20 አመት በታች የአፍሪካ ዋንጫ ማጣሪያ ውድድር የኢትዮጵያ ብሔራዊ ቡድን ለግማሽ ፍጻሜ ደርሷል። የመጀመሪያ ጨዋታውን ባለፈው ረቡዕ ከታንዛኒያቸው ጋር አድርጎ 2-2 በሆነ አቻ ውጤት የተለያየው ከ20 አመት በታች የኢትዮጵያ ብሔራዊ ቡድን ቅዳሜለት ደግሞ ኡጋንዳን 1-0 በማሸነፍ ወደ ግማሽ ፍጻሜ ማለፉን አረጋግጧል። ለሴካፋ ከ20 አመት በታች ውድድር ሶስቱ ሀገራት ከተደለደሉበት ምድብ 2 በአንደኝነት ወደ ግማሽ ፍጻሜ ያለፈው ብሔራዊ ቡድኑ በግማሽ ፍጻሜው ነገ ማክሰኞ ጥቅምት 29 2015 ዓ.ም ተመረጥ ደቡብ ሱዳንን ይገጥማል። ብሔራዊ ቡድኑ ይህን ጨዋታ የሚያሸንፍ ከሆነ ለፍጻሜ ከመድረስ በተጨማሪ በግብጽ አስተናጋጅነት ለሚካሄደው ከ20 አመት በታች የአፍሪካ ዋንጫም የሚያልፍ ይሆናል። ሌሎች ለግማሽ ፍጻሜ የደረሱት አስተናጋጇ ሱዳንና ኡጋንዳም እንዲሁ በነገ ዕለት ከኢትዮጵያና ከደቡብ ሱዳን ጨዋታ አስቀድመው ምሽት 12 ሰዓት ላይ ይገጥማሉ። ትላንት በኒውዮርክ በተካሄደ የማራቶን ውድድር በሁለቱም ጾታ ኬንያውያን አትሌቶች ሲያሸንፉ ኢትዮጵያውያን የሜዳሊያ ሰንጠረዥ ውስጥ ገብተዋል። የኦሪገን የዓለም አትሌቲክስ ሻምፒዮኗ ኢትዮጵያዊቷ ጎጅቶም ገብረስላሴ በተጠበቀችበት በሴቶች ምድብ ኬንያዊቷ ሻሮን ሎኬዲ አሸንፋለች። አትሌት ሎኬዲ ውድድሯን 2 ሰዓት ከ23 ደቂቃ ከ23 ሰከንድ በማጠናቀቅ ስታሸንፍ ከርሷ በ7 ሰከንድ ዘግይታ የገባችው ትውልደ ኬንያዊቷ እስራኤላዊት አትሌት ሎና ሳልፒተር ሁለተኛ ወጣለች። ኢትዮጵያዊቷ ጎጅቶም ገብረስላሴ ደግሞ 2:23:39 በሆነ ሰዓት ሶስተኛ ነው የወጣችው። በኒውዮርክ ማራቶን በወንዶች ምድብ ውድድሩን 2:08:41 ያጠናቀቀው ኬንያዊው ኢቫንስ ቺቤት በአንደኝነት ሲያሸንፍ ኢትዮጵያዊው ሹራ ቂጣታ በ2:08:54 ሁለተኛ፣ ትውልደ ሶማሊያዊው የኔዘርላንድስ አትሌት አብዲና ጌይ ደግሞ ሶስተኛ ወጥቷል። ፊፋ በዓለም ዋንጫ የሚሳተፉ ቡድኖችን ፖለቲካዊ ጉዳዮችን ትታችሁ እግር ኳስ ላይ ብቻ እንድታተኩሩ ሲል ጠየቀ። ለዓለም ዋንጫው በመታደርገው ዝግጅት ከፍተኛ የሰብአዊ መብት ጥሰት ፈጽማለች በሚል በኳታር ላይ የሚሰነዘሩ ትችቶች እየተባባሱ በሄዱበት በዚህ ወቅት የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ለ32 የውድድሩ ተሳታፊ ሀገራት በጻፉት ደብዳቤ በእግር ኳስ ላይ ብቻ እንዲያተኩሩ በመማጸን ከዚህ በፊት ታይቶ የማይታወቅ እርምጃ ወስደዋል። የሰብአዊ መብት ተሟጋቾች እንዲሁም በውድድሩ የሚሳተፉ ሀገራትና ተጫዋቾችን ጨምሮ የተለያዩ አካላት በኳታር የውጭ ሀገር ሰራተኞች አያያዝ ላይ ተቃውሞአቸውን ማሰማታቸውን ቀጥለዋል። በዚህም ለሞትና ለጉዳት የተዳረጉ ሰራተኞችና ቤተሰቦቻቸው ተገቢው ካሳ እንዲከፈላቸው የሚያደርጉትን ግፊትም ቀጥለዋል። የዴንማርክ ብሔራዊ ቡድን የኳታርን ድርጊት በመቃወም ተጫዋቾቹ ጽሑፋቸውና ምልክታቸው በጉልህ የማይታዩ ማሊያዎችን እንደሚለብሱ አስታውቋል። የቡድኑ ትጥቅ አቅራቢ ድርጅት የሆነው ሃሜልም በሺዎች የሚቆጠር ህይወት ጠፍቶ በተዘጋጀ ውድድር ላይ መታየት አልፈልግም በማለት የተለመደውን አይነት ትጥቅ እንደማያቀርብ አስታውቋል። የአውስትራሊያ ብሔራዊ ቡድን ደግሞ የውጭ ሰራተኞች አያያዝ ላይ ያተኮረ ቪዲዮ የለቀቀ ሲሆን የተለያዩ ተጫዋቾችም ተቃውሞ ሲያሰሙ ቆይተዋል። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ለተሳታፊ ሀገራት ቡድኖች በጻፉት ደብዳቤ ቡድኖቹ የሞራል ጉዳዮች ላይ እንዳያተኩሩ እንዲሁም እግር ኳስ ወደ ርዕዮተ ዓለም ወይም ፖለቲካዊ ጉዳይ እንዲገባ እንዳይፈቅዱ አሳስበዋል። እግር ኳስ ተነጥሎ እንደማይኖር እናውቃለን፣ በዓለም ዙሪያ ብዙ ፖለቲካዊ ችግሮች እንዳሉም እናውቃለን የሚለው ደብዳቤው፣ ነገር ግን እባካችሁ እግር ኳስ ወደ ማንኛውም የርዕዮተ ዓለም ወይም ፖለቲካዊ ጦርነት እንዲጎተት አትፍቀዱ ሲሉ ተማጽነዋል። የኳታሩ የዓለም ዋንጫ ሊጀመር የሁለት ሳምንታት ጊዜ ብቻ ይቀረዋል። ውድድሩ እሁድ ህዳር 11 2015 ዓ.ም አዘጋጇ ኳታር ከኢኳዶር ጋር በመታደርገው ጨዋታ ይከፈታል። በሌላ የዓለም ዋንጫ ዜና በጉዳት ምክንያት በውድድሩ የማይሳተፉ ስመጥር ተጫዋቾች ቁጥር እየጨመረ ነው። ለውድድሩ 2 ሳምንታት በቀሩበት በአሁን ወቅት ዓለም ከሚጠብቃቸው ከዋክብት መካከል ስማቸው የጉዳት ዝርዝር ውስጥ እየተመዘገቡ ያሉት በመጨመር ላይ ይገኛሉ። ከአራት ዓመታት በፊት በሩሲያው የዓለም ዋንጫ የሻምፒዮኖቹ ስኬት ዋና ማዕከል የነበረው ፈረንሳዊው ፖል ፖግባ በደረሰበት ጉዳት ቀዶ ጥገና ካደረገው የቡድን ጓደኛው ንጎሎ ካንቴ ጋር ከውድድሩ ውጭ መሆኑ ተረጋግጧል። ፖርቹጋል ለወራት ከሜዳ የሚርቀውን የሊቨርፑልን ዲዮጎ ጆታና በቆጭምጭሚት ጉዳት ምክንያት የወልቭሱን ፔድሮ ኔቶን አታሰልፍም። አርጀንቲናዊው አጥቂ ፓውሎ ዲባላ ለሮማ የፍጹም ቅጣት ምት ሲመታ በጭንቅጡንቻ ላይ በደረሰበት ጉዳት የዓለም ዋንጫ ተሳትፎ የሚያመልጠው ሲሆን፣ እንግሊዝ ደግሞ በጉዳት ላይ የሚገኙትን ቤን ቺልዌል፣ ሬስ ጄምስና ካይል ዎከርን ላታሰልፍ ትችላለች ተብሏል። ባለፈው ሳምንት የቆጭምጭሚት ጉዳት ያጋጠመው ጀርመናዊው ቲሞ ወርነር፣ የማንቸስተር ዩናይትዱ ፈረንሳዊው ተከላካይ ራፋኤል ቫራንና ደቡብ ኮሪያዊው ካፕቴን ሶን ሄንግ ሚንም እንዲሁ ዓለም በኳታር ላያቸው ይችላል ከተባሉ ተጫዋቾች መካከል የሚጠቀሱ ናቸው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ እናመሰግናለን ለስፖርት ዜናዎቹ። በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስላላችሁ በእጅጉ እናመሰግናለን። ጥቂት ደቂቃዎችን ለሙዚቃ ከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። አድማጮቻችን እንዲሁም ተመልካቾቻችን ሰስተናግዳችሁ አመሸው ታፍታም ዝዩም በድምጽና በምስል ቅንብሩ ደግሞ ኤልያስ አስማረ። መልካም ምሽት ይሁንላችሁ።